የአሜሪካ ድምጽ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ጥር 7 2016 ዓ.ም ምረት የምሽት ዝግጅታችን ጀመረ። ትራምፕ አዮዋ ላይ በከፍተኛ ድምጽ ብልጫ አሸነፉ።
I'm excited. This is my first time.
እጅግ በጣም ደስ ብሎኛል። ይህ የመጀመሪያ ጊዜ ነው። በጣም ደስ ብሎኛል።
I love his policy. Everything was great. I'm Trump.
የእሳቸው ፖሊሲ ያስደስተኛል። በትራምፕ አስተዳደር ዘመን ሁሉም ነገር ጥሩ ነበር። ጦርነት አልነበረም። ምጣኔ ሀብቱም ግሩም ነበር። ድንበሩም ክፍት አልነበረም።
ቀደም ሲል የሰማችሁት ከምርጫ ሳታፊዎች መካከል የተወሰኑትን ነው። በዝርዝሩም በአብይ ርዕስ ታደምጡታላችሁ። ከዚህ በተጨማሪም በአማራ ክልል ለስድስት ወራት እንዲቆይ የታወጀውና ሊጠናቀቅ 20 ቀናት ስለቀሩት የአስቸኳይ ጊዜ አዋጅ እንዲሁም ኮሚሽኑ ታጣቂዎች በምክክር እንዲሳተፉ የማድረግ ፍላጎት እንዳለው ስለማስታወቁ የተመለከቱና ሌሎች ዜናዎችን በምሽቱ ዝግጅቶቻችን ይዘናል። ሰላም ጤና ይስጥልን፣ እንደምን አምሽታችኋል ተመልካቾቻችንና እንዲሁም አድማጮቻችን። አስማማየ ነው ነኝ ምሽቱን ሳስተናግዳችሁ አመሻለሁ። እንዲሁም በ ዓለም ከተባስተው ዜናዎችን በተመለከተ አሉላ ማብሮኝ ከጎን ያለ እንዲሁም ብራና አይሉ ስርጭቱን ከስቲዮ ታቀናብርናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voanews ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓትም አብራናችሁ ቆያለን። እናንተም ከኛ ጋር አብራችሁ ልትቆዩ እጋብዛለሁ። አሁን ከዓለም ለተባስተው ዜናዎች አሉላ ከበደ ይጠብቃችኋል።
እናስልኝ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። በኢትዮጵያ ከጦርነቱ ወቅት የተረፉ ፈንጂዎችን ለማምከን የሚረዳ ጥናት ሊካሄድ መሆኑ ተገለጠ። የዩናይትድ ስቴትስ ጦር ለሁቲ አማጽያ ሊላኩ የታቀዱ ጦር መሳሪያዎችን መያዙ ተዘገበ። ብሊንከን አገራቸው ለዩክሬን የምትሰጠውን ጠንካራ ድጋፍ ይቀጥላል አሉ። የሚሉት ይገኙበታል። አሁን ወደ ዝርዝሮቹ እንዘልቃለን። በኢትዮጵያ ከጦርነቱ ወቅት የተረፉ ፈንጂዎችን ለማምከን የሚረዳ ጥናት ሊካሄድ መሆኑ ተገለጠ። በመላዋ ኢትዮጵያ የጦርነት አውድማ በነበሩ አካባቢዎች የተቀበሩ ፈንጂዎች፣ ያልፈነዱ የመድፍ ጥይቶችና ሌሎች ከጦርነት የተረፉ ተተኳሾች ዜጎች ላይ ድንገተኛ የሞት አደጋ እያስከተሉና ገበሬዎች ወደ ግብርና ስራቸው እንዳይመለሱ እያደረጉ በመሆኑ የዳሰሳ ጥናት ሊካሄድ መሆኑን የአዲስ አበባው የዩናይትድ ስቴትስ ኤምባሲ አስታውቋል። ለዝርዝሩ ስምኝሽ ቆየ።
በመላው ኢትዮጵያ ከጦርነት የተረፉ ፈንጂዎች የሰዎችን ደህንነትና መተዳደሪያቸውን አደጋ ላይ የጣሉ በመሆኑና ትጥቅ የማስፈታትና የቀድሞ ታጋዮችን ወደ ማህበረሰቡ የማዋሃድ ሂደት እያስተጓጉሉ በመሆኑ ያልፈነዱ የከባድ መሳሪያ ተተኳሾች መጠን ምን ያክል መሆኑን የሚለይ የዳሰሳ ጥናት ሊካሄድ መሆኑን በኢትዮጵያ የሚገኘው የአሜሪካ ኤምባሲ አስታውቋል። ጥናቱ የሚካሄደው የኤምባሲው የደህንነት ክፍልና የዩናይትድ ስቴትስ መከላከያ ሚኒስቴር ከኢትዮጵያ ፈንጂ አምካኝ ጽህፈት ቤት ጋር በሚያደርጉት ትብብር መሆኑን ኤምባሲው ያወጣው መግለጫ አመልክቷል። ከአሜሪካ መከላከያ ሚኒስቴር የሰባዊ ፈንጂ ማምከን ማሰልጠኛ ማዕከል እንዲሁም ከአሜሪካ የውጭ ጉዳይ መስሪያ ቤት የጦር መሳሪያ ማስወገድና ቅነሳ ፕሮግራም የተጣጡ ባለሙያዎች ከኢትዮጵያ ባለሙያዎች ጋር በመሆን ከጥር 6 እስከ 10 ባለው የአንድ ሳምንት ጊዜ ጥናቱን እንደሚያካሂዱም ተገልጿል። በተጨማሪም ቡድኑ ትላንት ሰኞ ጥር 6 2016 ዓ.ም ከኢትዮጵያ መከላከያ ሰራዊት ኃላፊዎች ጋር መወያየታቸውንና የኢትዮጵያ ፈንጂ አምካኝ ጽህፈት ቤት መጎብኘታቸውን ኤምባሲው ገልጿል። ከአሜሪካ የተውጣጡት ባለሙያዎች በኢትዮጵያ በሚኖራቸው ቆይታ የሚያደርጉት የዳሰሳ ጥናት በመላው ኢትዮጵያ ከጦርነት የተረፉ ያልፈነዱ ተተኳሾችን መጠን ለመለየት እንደሚረዳ የገለጸው የኤምባሲው መግለጫ የጥናቱ የመጨረሻ ግብ ጉዳት በደረሰባቸው ክልሎች የሚኖሩ ሲቪሎችን ደህንነትና የእርሻ ምርታማነት ማሻሻል መሆኑን አመልክቷል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በአብዛኞቹ የአይዋ ክፍለ ግዛት የሪፐብሊካን ተወካዮች ትራምፕ በተከሰሱባቸው ወንጀሎች ጥፋተኛ ሆነው ቢገኙ እንኳን አገር ለመምራት ፕሬዝዳንት ሆነው ለመመረጥም ብቁ ናቸው አሉ። ትላንት በዩናይትድ ስቴትስዋ የአይዋ ክፍለ ግዛት የቅድመ ምርጫ የሪፐብሊካን እጩዎች ፉክክር አስተያየት ከሰጡ መራጮች መካከል 2/3 የሚሆኑት ዲሞክራቱ ፕሬዝዳንት ጆ ባይደን የ2020ው ምርጫ በህጋዊ መንገድ አሸናፊ መሆናቸውን እንደማያምኑም ተናግረዋል። አድማጭ ተመልካቾቻችን በዚህ ላይ የተጠናቀረ ሰፊ ዘገባ በመጽሔት ክፍለ ጊዜ ይቀርባል። ብሊንከን አገራቸው ለዩክሬን የምትሰጠው ጠንካራ ድጋፍ እንደሚቀጥል ቃል ገቡ። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን አገራቸው ለዩክሬን ጠንካራና ዘላቂ ድጋፍ መስጠቷን እንደምትቀጥል ገልጠው የባይደን አስተዳደር ለዩክሬን ኃይሎች የሚሰጠውን ወታደራዊ ድጋፍ ለመቀጠል ያለውን ቁርጠኝነት ለዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ አረጋግጠውላቸዋል። ብሊንከን ይህን አስተያየት ያሰሙት ዛሬ ማክሰኞ በዳቮስ ስዊዘርላንድ በመካሄድ ላይ ከሚገኘው የዓለም ኢኮኖሚ ፎረም ትይዩ ከዘለንስኪ ጋር በተነጋገሩበት ወቅት ነው። አገራቸው ለዩክሬን ያላትን ድጋፍ የገለጸችው ኪየቭ ሩሲያ በመሰረተ ልማት አውታሮቿና በሰላማዊ ዜጎቿ ላይ እያደረሰ ያለውን ተደጋጋሚ ጥቃት እየተጋፈጠችበት ባለችበት ወቅት መሆኑንም የዩናይትድ ስቴትሱ ከፍተኛ ዲፕሎማት አክለው ገልጠዋል። እናም በየቀኑ እያየን ነው ያሉት ብሊንከን፣ ይሁን እንጂ የዩክሬንን ሕዝብ አስደናቂ ቆራጥነትና የመቋቋም ችሎታ እንዲሁም የጸጥታ ኃይላችሁን ድፍረትና የመመከት ብቃት እያየን ነው ብለዋል ብሊንከን። ዘለንስኪ በበኩላቸው ኃይሎቻቸው የዩክሬንን ከሩሲያ የሚሳይልና የሰው አልባ አውሮፕላን ጥቃት በመከላከሉ ረገድ ወሳኝ የሆኑትን የአየር መከላከያ መሳሪያዎች ጨምሮ የዩናይትድ ስቴትስ ለአገራቸው እየሰጠች ስላለው ድጋፍ አመስግነዋል። በተያያዘም ዘለንስኪና ሌሎች የዩክሬን ባለስልጣናት የአገራቸውን የአየር መከላከያ ይበልጥ ለማጠናከር በያዙት ጥረት እንዲያግዟቸው ዩናይትድ ስቴትስና የአውሮፓ አጋሮቻቸውን ተማጽነዋል። በተያያዘ የባይደን አስተዳደር ለእስራኤል ከሚሰጠው ድጋፍና ለዩናይትድ ስቴትስ ድንበር ደህንነት ጥበቃ ከሚያወለው የገንዘብ ወጪ ጋር በ10 ቢሊዮን የሚሰላ አዲስ የእርዳታ ገንዘብ እንዲፈቀድ የዩናይትድ ስቴትስን ምክር ቤት ጠይቋል። ሆኖም ውጥኑ ከዩናይትድ ስቴትስ የድንበር ደህንነት ጥበቃ ጋር በተያያዘ ሌሎች ተጨማሪ እርምጃዎች እንዲወሰዱ ከሚጠይቁ አንዳንድ የሪፐብሊካን የምክር ቤት አባላት በኩል ተቃውሞ ስለገጠመው እስካሁን ሊሳካ አልቻለም። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ የሚተላለፈውን የሰዓቱን የዓለም ዜና ነው። የዩናይትድ ስቴትስ ጦር ለሁቲ አማጽያን ሊላኩ የታቀዱ ጦር መሳሪያዎችን ያዘ። የዩናይትድ ስቴትስ የባህር ኃይል ኢራን ሰር የሆኑ ሚሳኤሎችና ሌሎች ጦር መሳሪያ ክፍሎች የተካተቱበት ለየመኑ ሁቲ አማጽያን ሊላክ የታቀደ ወታደራዊ ቁሳቁስ በቁጥጥር ስር መዋሉን አመልክቷል። በዚያ ባለፈው ሳምንት በተደረገው ወታደራዊ አሰሳ ወቅት 2 የባህር ኃይሉ ልዩ ኮማንዶ አባላት የደረሱበት ያለመታወቁም ተገልጧል። የዩናይትድ ስቴትስ ወታደራዊ መግለጫ በዛሬው ዕለት ይፋ እንዳደረገው ይህ የዩናይትድ ስቴትስ ባህር ኃይልና አጋሮቹ በቁጥጥር ስር ያዋሉት ወታደራዊ ቁሳቁስ በቀይ ባህር ላይ በሚተላለፉ መርከቦች ተከታታይ ጥቃት በመሰንዘር በዓለም አቀፍ የንግድ እንቅስቃሴዎች ላይ አደጋ ለደቀኑት የሁቲ አማጽያን ለማድረስ ታቅደው ከተያዙ የጦር መሳሪያ ጭነቶች የቅርብ ጊዜው ነው። አማጽያኑ እስራኤል በጋዛ ሰርጥ በሐማስ ላይ በከፈተችው ጦርነት ላይም ከአደን ባህረ ሰላጤ የሚነሱ ተመሳሳይ ጥቃቶችን መሰንዘራቸውም ይታወቃል። ይህ በእንዲህ እንዳለ ቀይ ባህር ላይ ከአማጽያኑ የፈጸሙት ሳይሆን አይቀርም የተባለ አዲስ ጥቃት መጠነኛ አደጋ ማድረሱን፣ ነገር ግን የመቅሰል ወይም የሕይወት አደጋ የደረሰበት ያለመኖሩን ባለስልጣናቱ ጨምረው ገልጠዋል። የዩናይትድ ስቴትስ ጦር ሰራዊት እርዳታ ሰጪ ሄሊኮፕተሮችን በጃፓን ሊያሰማራ መሆኑ ተገለጠ። የዩናይትድ ስቴትስ በጃፓን ምዕራባዊ ባህር ዳርቻ በሚገኘው የኖቶ ባህረ ገብ መሬት በደረሰው ርዕደ መሬት ሳቢያ ከተቀረው የሀገሪቱ ክፍል ተቆርጦ የቀሩትን የአካባቢው ነዋሪዎች ለመድረስ 2 ወታደራዊ ሄሊኮፕተሮችን እንደምታሰማራ በቶኪዮ የዩናይትድ ስቴትስ አምባሳደር ዛሬ አስታወቁ። አምባሳደር ራም ኢማኑኤል ቀደም ሲል ትዊተር ይባል በነበረው የማህበራዊ ሚዲያ መድረክ ኤክስ አማካኝነት ባስተላለፉት መልእክት እንዳስረዱት ዩናይትድ ስቴትስ የምታሰማራቸው 2 ብላክ ሃክ ሄሊኮፕተሮች አስፈላጊ እርዳታ ቁሳቁሶችንና ሰራተኞችን በማጓጓዝ በአደጋው የተጎዱ ወገኖችን ለመርዳት ከአካባቢው የተሰማሩትን የጃፓን የጦር መርከቦች ያግዛሉ ብለዋል። በተያያዘ የጃፓኑ መከላከያ ሚኒስትር ሚኖሩ ኪሃራ ለጋዜጠኞች ሲናገሩ ለረዴ ስራ የሚሰማሩ የዩናይትድ ስቴትስ አውሮፕላኖች በነገውለት ስራ ይጀምራሉ ብለዋል። ዩናይትድ ስቴትስ እርዳታ በቀጣዩ ቀናት ውስጥም ከዚህም ሊሰፋ እንደሚችል ተመልክቷል። ከ220 በላይ ሰዎች የገደለው በሾች የሚቆጠሩ መኖሪያ ቤቶችና እንዲሁም የኤሌክትሪክ አቅርቦትን ጨምሮ በርካታ መሰረተ ልማቶችን ያወደመው በአውሮፓውያኑ አዲስ ዓመት የመጀመሪያ ቀን የደረሰው አደገኛ ርዕደ መሬት በአደጋው የተመታውን ባህረ ገብ መሬት ከተቀረው የጃፓን ክፍል ጋር የሚያገናኙ አውራ ጎዳናዎችን ከማፈራረሱን ባሻገር ለአደጋ የተጋለጡ ሰዎችን በባህር ማጓጓዝም አደጋች ያደረገ መሆኑ ይታወቃል። ክብራትና ክብራን አድማጭ ተመልካቾቻችን ለሰዓቱ የዓለም ዜናዎች የተመደበው ክፍለ ጊዜ እዚህ ላይ አበቃ። መልካም ምሽት።
አሉላ ከበደን ከዓለም ዙሪያ ለተሰባሰቡ ዜናዎቹ በጣም አመሰግናለሁ። አድማጮቻችንና ተመልካቾቻችን በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ ከዋሽንግተን ዲሲ እየተላለፈላችሁ የሚገኘውን የዛሬ የማክሰኞ ጥር 7 2016 ዓ.ም ምረዝ ዝግጅታችንን እየተከታተላችሁ የምትገኙት በምስልና ድምጽ ቅንብር ሲሳይ አሸናፊና ገርማ ደገፋ እንዲሁም የዌብና ማህበራዊ ድረገጽ ፕሮዲዩሰራችን አባየው ገበያው ማብሮናሉ። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ amharic.voanews.com እንዲሁም በፌስቡክ @voamharic ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ለቷ ቪዲዮስ እናፋለን። ትላንት ሰኞ ምሽት የዩናይትድ ስቴትስ አዮዋ ክፍለ ግዛት ሪፐብሊካኖች አዮዋ ኮከስ ተብለው በሚታወቁ ዝግጅቶች ተሰብስበው ከሰጡት ድምጽ የቀድሞው ፕሬዚዳንት ዶናልድ ትራምፕ ከ50 በመቶ የሚበልጠውን አግኝተው ተፎካካሪዎቻቸውን በከፍተኛ ብልጫ በማሸነፍ አጠናቀቁ። የአሜሪካ ድምጹን ኬን ፋራቦ ከአዮዋ ዴሞይን ከተማ ባጠናቀረው ዘገባ እንዳለው እንደ አውሮፓውያን አቆጣጠር በ2016 ዓ.ም የአዮዋ የፕሬዚዳንታዊ እጩ ድጋፍ መስጫ ስብሰባ ከምንጊዜም ቁጥር የበዛ ተሳታፊ እንደታየበት አስታውሶ ዘንድሮ ግን ክፍለ ግዛቷ ላይ የወረደው አደገኛ ቅዝቃዜ የተሳታፊውን ቁጥር ዝቅ አድርጎታል ብሏል። ዘገባውን ቆንጅታ ይዳቀርብናለች።
ከባዱ ቅዝቃዜ ሳርካሙርን ከቀድሞ ፕሬዚደንት ዶናልድ ትራምፕ ያመቱ የመጨረሻ የአዮዋ ክፍለ ግዛት የምረጡኝ ዘመቻ ስብሰባዎችም ይሁን ከትናንት ምሽቱ የአዮዋ የእጩ መረጣ ስብሰባ አዮዋ ኮከስ አላስቀራቸውም።
እጅግ በጣም ደስ ብሎኛል። ይህ የመጀመሪያ ጊዜ ነው። በጣም ደስ ብሎኛል።
የኢንዲያኖላዋ ከተማ ነዋሪዋ ከቼክ ሪፐብሊክ የመጡ ሲሆኑ በአዮዋ የእጩ መረጣ ስብሰባ ሲካፈሉ የመጀመሪያ ጊዜያቸው እንደመሆኑ ሂደቱን ጊዜያቸውን ወስደው ሲያጠኑ እንደነበረ ገልጸዋል። የሚደግፉትም ሚስተር ትራምፕን መሆኑን አመልክተዋል።
I love his policy. Everything was great.
I'm a Trump administration. Yes, that's your policy. Yes, that's the thing. But Trump has said that there's a man who never got to know. Or not all the better. But I have to know. Then I'm እኔን የደንበሩ ጉዳይ በጣም ያሳስበኛል።
የድምጽ ውጤቱ መነገሩን ተከትሎ የቀድሞ ፕሬዚደንት ደጋፊዎቻቸውን አመስግነዋል። የሚስተር ትራምፕ የምረጡ እንቅስቀሳ የሳባቸው የአዮዋ ደጋፊዎቻቸው ታዲያ ብርቱ ቅዝቃዜና በረዶ ሳይበግራቸው ወጥተው ድምጻቸውን የሰጧቸው ሲሆን በሪፐብሊካን ፓርቲው ታሪክ ተፎካካሪዎቻቸውን በከፍተኛ ድምጽ ከመሩ ፕሬዚደንታዊ እጩዎች መካከል ለመሆን በቅተዋል። ጃን ጉድ የአንኮኒ ከተማ መራጭ ናቸው።
You know, I would say this is a pretty good turnout.
በኒያስቲያት ደህና ብዛት ያለው ህዝብ ወጥቷል።
ጃን ዴሞይን ከተማ አቅራቢያ ባለችው ከተማቸው በሚገኝ ትምህርት ቤት የስፖርት አዳራሽ ውስጥ ተገኝተው ነው ድምጻቸውን የሰጡት።
And I think the people that were absolutely determined were going to be
በጣም ቁርጥ አድርገው ያሰቡትን ሰዎች መምጣታቸው እንደማይቀር እኔም ተሰምቶኛል። እኔም የማውቃቸው በድሜ ገፋ ያሉ አንዳንድ ሰዎች አሉ። እነሱ ከቤት አለመውጣቱን መርጠዋል። ወደዚህ ስንመጣ መንገዱ በጣም ያንሸራተተ ነበር።
ድምጻቸውን የሰጡት ለፍሎሪዳ አገረ ገዢ ሮን ዲሳንተስ ሲሆን ዲሳንተስ ከጃን ጋር ከተሰባሰቡት መራጮች ድምጽ መካከል አብዛኛውን አግኝተዋል።
We're caucusing for what we believe in and I think that
በምናምንባቸው ጉዳዮች ላይ ለመወያየት ተሰባሰብነው። ለኔ ደሳንቲስን የሚስማሙኝ ይመስልኛል። ትራምፕንም አሁንም አደንቃቸዋለሁ። የሰሩትን ስራና ስራቸው ያከናወኑበትን መንገድ አደንቃለሁ። በጊዜው ያከናወኑትን ማለት ነው። እንዳለመታደል ሆነና ትርምሱ አለቃቸው አለ።
ሮን ዲሳንተስ የቀድሞዋ የዩናይትድ ስቴትስ የተባበሩት መንግስታት ድርጅት አምባሳደር ኒኪ ሄሊ በጥቂት ድምጽ ብልጫ አሸንፈው ዶናልድ ትራምፕን በሁለተኝነት ተከትለዋል። የትናንቱን የአዮዋ ምርጫ በአራተኝነት ያጠናቀቁት ሌላው እጩ ቪቬክ ራማስዋሚ ከውድድሩ ወጥተው ድጋፋቸውን ለሚስተር ትራምፕ ሰጥተዋል። የአዮዋ ሪፐብሊካኖች ከሰጡት ድምጽ ከሁሉም እጅግ አናሳውን ያገኙት በየምረጡኝ ዘመቻዎቻቸው ዶናልድ ትራምፕን ከመተቸት ወደ ኋላ ያላሉት የቀድሞ የአርካንሳ ክፍለ ግዛት አገረ ገዢ ኤሳ ሃችንሰን ናቸው።
Hard truth. And if they have an opinion on something and someone speaks against that opinion, yeah, they don't think as much of you.
ታላቁን የአዮዋ ህዝብ ለማመስገን እንፈልጋለን። አመሰግናቸዋለሁ። ሁላችሁንም ወዳቸዋለሁ። ሰዎች እንግዲህ እነቱ ፍርጥ ተደርጎ ሲነገራቸው አይወዱም። በአንድ ጉዳይ ላይ የራሳቸው አመለካከት ይኖራቸዋል። ያን አመለካከት የሚቃወም ነገር ከተናገርክ አትወደድም። የድጋፍ ነጥብህን ትንሽ ያዘቀዝቃል። እኔ በበኩሌ በትክክለኛው መንገድ በጨዋሳው አነጋገር የማምንበትን ተናግሬያለሁ ብዬ እተማመናለሁ። መጨረሻ ላይ ትልቁ ቁም ነገርም እሱ ነው።
ተወትሮ አዮዋ ላይ ዲሞክራቶችም ሪፐብሊካኖችም ተሰብስበው ለሚፈልጉት ፕሬዝደንታዊ እጩ ድምጽ ይሰጣሉ። ዘንድሮ ዲሞክራቶች በአካል ሳይሆን በደብዳቤ ድምጻቸውን የላኩ ሲሆን የሚተበቀውም የድጋፍ ድምጹን የሚያገኙት ፕሬዝደንት ጆ ባይደን እንደሚሆኑ ነው። ዲሞክራቶቹ በሚቀጥለው የካቲት ደቡብ ካሮላይና ላይ ለሚካሄደው ቅድመ ምርጫ ትልቅ ትኩረት ሰጥተዋል። አይዋና ኒው ሃምፕሺር በህዝብ ብዛትም ሆነ በብዝሃነት ስብጥራቸው ግዙፍ ባለመሆናቸው በፕሬዝደንታዊ እጩ መረጣ ትልቅ ሚና አይኖራቸውም የሚል ትችት አለ። ሪፐብሊካኑ የቀድሞ የአዮዋ አገረ ገዢ ቴሪ ብራንስታድ ግን በዚህ አይስማሙም።
The system that we have, the Iowa caucuses followed by the New Hampshire primary.
ባለን የምርጫ ስርዓት በአዮዋ የፓርቲዎቹ አባላት ፕሬዝዳንታዊ እጩን ለመምረጥ የሚያደርጉት ውይይትና ድምጽ አሰጣጥ ወይም የአዮዋ ኮከስስ የሚባለው ይካሄድና ከዚያም በኋላ የኒው ሃምፕሺር ቅድመ ምርጫ ይከተላል። ስለዚህም የአዮዋና የኒው ሃምፕሺር ህዝብ ቀጣዩ የአገሪቱ መሪ ማን እንደሚሆን በመጠቆም ረገድ የሚጫወተው ትልቅ ሚና አለ ማለት ነው።
ከዚህ በኋላ እንግዲህ የሪፐብሊካን ፓርቲ እጩ ለመሆን ተፎካካሪዎቹ የሚያደርጉት ዘመቻ ወደ ኒው ሃምፕሺር ክፍለ ግዛት ያመራል። በኒው ሃምፕሺር እንደ አውሮፓውያን አቆጣጠር ጥር 23 ልክ የዛሬ ሳምንት ማክሰኞ የመጀመሪያው ቅድመ ምርጫ ይካሄዳል። ከአዮዋ የተሻለ የአየር ሁኔታ እንደሚኖራትና በርከት ያለ መራጭም እንደሚወጣ ነው የሚጠበቀው።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የምሽቱን ዘገባችን ነው። ቀደም ሲል ተከታተላችሁት የዕለቱን አብይ ርዕስ ነበር። አሁን የትንታኔ መጽሔት ይቀጥላል። በአማራ ክልል ለስድስት ወራት እንዲቆይ የታወጀውና ሊጠናቀቅ 20 ቀናት የቀሩት የአስቸኳይ ጊዜ አዋጅ ማህበራዊና ኢኮኖሚያዊ ተጽዕኖ እንዳሳረፈባቸው የአሜሪካ ድምጽ ያነጋገራቸው ነዋሪዎች ተናገሩ። ክልሉ በአዋጅ ስር ቢቆይም ግጭትን በማስቆም በኩል የታሰበው ለውጥ ማምጣት እንዳልቻለም ነዋሪዎቹ ገልጸዋል። በሌላ በኩል ኮማንድ ፖስቱና የክልሉ መንግስት በተለያዩ ከተሞች የሚያደርጓቸውና በአገር ውስጥ መገናኛ ብዙሃን በሚተላለፉ ውይይቶች ላይ ክልሉ ወደ ሰላማዊ እንቅስቃሴ መመለሱ እየተገለጸ ይገኛል። ነዋሪዎቹ በሰነዘሯቸው ቅሬታዎች ላይ ከክልሉም ሆነ ከፌዴራል መንግስት ምላሽ ለማግኘት ያደረግነው ጥረት አልተሳካም። በአሜሪካ ድምጽ ዘጋቢዎች የሰናዳውን ዘገባ እንግዶ ወልዴ እንደሚከተለው ያቀርባል።
የአሜሪካ ድምጽ በመጠናቀቅ ላይ ያለውን የአስቸኳይ ጊዜ አዋጅ በተመለከተ አስተያየታቸውን የጠየቃቸው የባህር ዳር፣ ጎንደርና ደብረ ማርቆስ ከተማ ነዋሪዎች ክልሉ ላለፉት 5 ወራት በአስቸኳይ ጊዜ አዋጅ ስር መቆየቱ ለማህበራዊና ኢኮኖሚያዊ ችግር እንደዳረጋቸው ተናግረዋል። ስማቸው ቢጠቀስ ለደህንነታቸው እንደሚያሰጋቸው የገለጹት አንድ የባህር ዳር ከተማ ነዋሪ አዋጁ ከጥቅሙ ይልቅ ጉዳቱ እንዳመዘነባቸው ገልጸዋል።
ይህም ማለት የአስቸኳይ ጊዜ አዋጁ በመሆኑ ሰዎች ሰላም በሆኑ አካባቢዎችም ሰላም ያሉት አካባቢዎች ላይ ተንቀሳቅሰው መስራት የሚችሉ ሰዎች አሉ። ለምሳሌ ባህር ዳር ላይ የተወሰነ አካባቢ ኤክስፔሪንስ አድርጌ ነበር። ሰዎች የሆነ ሰዓት ሲደርስ፣ አስቸኳይ ጊዜ አዋጅ ያለበት ሰዓት ሲደርስ ሁሉም ወደ ጎረው መሮጥ ነው የሚገባው። መኪኖቹን ሰዎች መሮጫ ነው በቃ። በዛ ጊዜ ውስጥ ላለመገኘት ነው ሁሉም መስራት እየፈለገ ተንቀሳቀስ እየፈለገ እንዳይንቀሳቀስ ገደብ ነው የተጣለበት። ያ ደግሞ ሰው ተንቀሳቅሶ እንዳይሰራ ሕይወቱን ማንቀሳቀስ መለወጥ እንዳይችል እያደረገው የነበረ ይመስለኛል።
በአማራ ክልል በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የተከሰተውን የትጥቅ ግጭት ተከትሎ ክልሉን ለማረጋጋት በሚል ከሐምሌ ጀምሮ ክልሉ በአስቸኳይ ጊዜ አዋጅ ስር እንዲተዳደር መደረጉ ይታወሳል። አዋጁን ተከትሎ ከወጡ ክልከላዎች ውስጥ የሰዓት እላፊ እንቅስቃሴ ገደብና የኢንተርኔት መቋረጥ ዋነኞቹ ተጠቃሾች ናቸው። የባህር ዳር ከተማ ነዋሪው ቀለል ብሎ የነበረው የዕለት ተዕለት እንቅስቃሴ በኢንተርኔት መቋረጥ ምክንያት መታወኩን ተናግረዋል።
አሁን ግን ምን መጣ ተመልሰን ወደ ድንጋይ ዘመን ተመልሰን የገባን የሚመስለው። ስራ መስራት በኢንተርኔት አልተቻለም። ቤተሰብን፣ ጓደኛን፣ ሌሎች ሰዎችን ማግኘት ኮሚኒኬት ማድረግ አልተቻለም። ሙሉ በሙሉ ማለት የሚቻል መልኩ ኢንተርኔት ላይ ዲፔንዳንት የነበሩ ሰዎች አሉ። ለአምስት ወራት ከኢንተርኔት መቆም ማለት እነዚህ ሰዎች ላይ ምን ያክል ኢፌክት እንደሚያመጣ እንግዲህ ማየት እንችላለን። ይሄ ነገር ስኬታማ ነው ወይም ደግሞ ሰላም አምጥቷል ብዬ አላስብም። እንቅስቃሴ ገደቡ ኖረም አልኖረም የሆነ ጊዜ ላይ ከተማ ላይ ተኩስ መስማታችን አልቀረም፣ የሆኑ ፍንዳታዎች መኖራቸው አልቀረም። ጥያቄ አልተመለሰልኝም ብሎ ያሰበ ሰው ኢንተርኔት ስላቋረጥሽበት ወይም ደግሞ እንቅስቃሴ ገደብ ስላደረግሽበት ነገሩን የሚያቆም አይደለም። ኦልሬዲ አንዴ እንትን ብሏል ወይም ሙቭ አድርጓል ተነስቷል የምናያቸው ነገሮች ናቸው። ኢንተርኔት ከተቋረጠ በኋላ የተለያዩ አይነት ነገሮችን እያየን ነው። ጦርነት ውሎ ዘገባዎችን እያየን ነው። የአስቸኳይ ጊዜ አዋጅ ከተደረገ በኋላ ብዙ አይነት እንቅስቃሴዎችን በቀንም በማታም ብዙ ነገሮችን እያየን ነው፣ እየሰማንም ነው። እነዚህ ነገሮች አያቶቻችን፣ ቤተሰቦቻችን ይነግሩን የነበሩ የመገናኛ ዘዴዎችን ከሆነ ሀገር የሆነ ሀገር በእግር ሂዶ መገናኘት፣ በእግር ሂዶ መልዕክት መለዋወጥ ያን ያክል ድረስ ሂዷል። ሰው
የአስቸኳይ ጊዜ አዋጁን አፈጻጸም እየተከታተለ የሚገመግመው በክልሉ የተቋቋመው ኮማንድ ፖስት በክልሉ መጥተዋል ባለው አንጻራዊ ሰላም የሰዓት እላፊ ገደቦችን ማሻሻሉን ከወራት በፊት መግለጹ ይታወሳል። ሌላው ስማቸው በተመሳሳይ ምክንያት እንዳይጠቀስ የጠየቁት የጎንደር ከተማ ነዋሪ አዋጁ የክልሉን ጸጥታ በማሻሻል በኩል ያመጣው መሰረታዊ ለውጥ እንደሌለ ተናግረዋል።
ሰላም አመጣው የሚለውን ስናይ ተጨባጭና ነባራዊ ሁኔታው እንደዛ አይደለም። ምናልባት አሁን ከተሞች ላይ በተሻለ ሁኔታ የጸጥታ መዋቅሩ የመንግስት ኃይል እንቅስቃሴ ይችል ይሆናል እንጂ እንደ ማህበረሰብ ግን ስናየው ተሬት መዘጋቱ ሰው የማህበራዊ ኑሮ ላይ ከፍተኛ ጫና ፈጥሯል። በነገራችን ላይ እኛውን አልተገነዘብነው እንጂ በርካታ ተማሪዎች ኢንተርኔት መዘጋቱ ምክንያት የውጭ ድል እያጡ ነው። ትምህርታቸውን መቀጠል እየቻሉ አይደለም። መረጃ ያለፋቸው አሁን ያለ ነው። በጣም ኢንተርኔት የሚያስፈልግበት እጅግ ዘመናዊ በሆነ ዓለም ውስጥ ነው ያለ ነው እና ኢንተርኔት በእያንዳንዱ ደቂቃ በእያንዳንዱ ሰከንድ ይጠቀማል ሰው። ያን ማጣት ማለት ደግሞ በሰው የኢኮኖሚ ከፍተኛ ጉዳት አለው እና የኢኮኖሚ ጫናን አስከትሏል። በሰው ዘንድ የአስቸኳይ ጊዜ አዋጅ ማለት በመሰረቱ መደበኛ ህጎች የማይሰሩበት ነው፣ በርካታ ህጎች የሚጣሱበት ነው። ሰዎች አላግባብ ይያዛሉ፣ ይደበደባሉ፣ የሰው መጥፋት ይደርስባቸዋል። ሌላም ነገር እንደዚህ አይነት ነገሮች ናቸው አሁን ህዝቡ ላይ እየደረሱ ያሉ በተጨባጭ ማለት ነው። ሰው በሰቆቃ ኑሮውን እየገፋ ያለ ማለት ነው በዋናነት እና ለውጥ አመጣዋል የሚለው የአስቸኳይ ጊዜ አዋጁ ለህዝቡ በጣም አደጋ ነው የሚል እምነት ነው ያለኝ በግሌ ማለት ነው። እንደዛም ነው ያለ ነባር ሁኔታም እንደዛ ነው። አስቸኳይ ጊዜ አዋጅ አሁለኛ ወጥተን መግባት ሰርተን መኖር አልተቻለም።
በሌላ በኩል ኮማንድ ፖስቱና የክልሉ መንግስት በተለያዩ ከተሞች የሚያደርጓቸውና በሀገር ውስጥ መገናኛ ብዙሀን በሚተላለፉ ውይይቶች ላይ ክልሉ ወደ ሰላማዊ እንቅስቃሴ መመለሱን እየገለጹ ይገኛል። የደብረ ማርቆስ ከተማ ነዋሪ መሆናቸውንና ስማቸው እንዳይጠቀስ የጠየቁን አንድ ግለሰብ ግን የተጣለው አስቸኳይ ጊዜ አዋጅ ክልሉን ወደ ቀደመ ሰላሙ አልመለሰውም ባይ ናቸው።
በህብረተሰብ ዘንድ ያለው ኢኮኖሚያዊና ማህበራዊ እንቅስቃሴ በጣም እየተዳከመ የሄደበት ሁኔታ ነው ያለ። ገበያ ላይ ብትሄጂ በማህበራዊ ዘርፉ ከቀን ወደ ቀን እየጨመረ እየናረ ነው የሄደ። ህብረተሰቡ የራሱን የዕለት ፍጆታ እንኳ ለመጠቀም አልቻለም። አንደኛ ከአቅም ጉዳይ፣ ሁለተኛ ደግሞ የኑሮ ሁኔታ የገበያውም ነገር እያደገ ነው ይሄደ። ስለዚህ እጅግ በጣም የከፋ ሁኔታ ላይ ነው የሚገኘው ማህበረሰቡ። አስቸኳይ ጊዜ አዋጁ ጸጥታውን ለመቆጣጠር ደህንነቱን ለመጠበቅ የህብረተሰቡን ማህበራዊ ወቅት በሚገባ እንዲወጣ ያለ ስጋት ህዝቡ ወጥቶ የራሱ ስራ ሰርቶ እንዲመለስ ለማድረግ አስቸኳይ ጊዜ አዋጁ የወሰደ ነገር የለም። እንዲያውም አሁን ደረግም ደግሞ በተለያዩ ቦታዎች ላይ ባጃጆችንም እያሳዩ መንገደኛውን እንዲሁም ፍተሻ በጣም አጠናክሮ ነበረ ሰሞኑ። በተለይ በዚህ በስብሰባ ወቅት መታወቂያ እያሉ እየሰበሰቡ ሁሉ እየጠየቁ ከባጃጅ ውስጥ ያስወጡ ሁሉ ይፈትሹ ነበር እና የጸጥታ ሁኔታ እንዲህ እየተጠናከረ ያለ እጅግ በጣም ከፋ ሁኔታ ላይ እየደረሰበት ሁኔታ እንጂ ነገ ከነገ ወዲያ ጸጥታው ተስተካክሏል ተብሎ ሰላሙ ይመጣል የሚል እምነት የለኝ።
ነዋሪዎቹ በሰነዘሯቸው ቅሬታዎች ላይ ከክልሉም ሆነ ከፌዴራል መንግስት ምላሽ ለማግኘት ያደረግነው ጥረት አልተሳካም። የኢትዮጵያ ሰብአዊ መብት ኮሚሽን ባለፈው ጥቅምት ወር 2016 ዓ.ም ብረት ባወጣው ሪፖርት በመንግስትና በሲቪል ተቋማት ላይ የትጥቅ ግጭቱ ጉዳት ማድረሱን ጠቅሶ ነበር። የተለያዩ አምራች አካባቢዎች ምርት ማቋረጣቸው እንዲሁም በእንቅስቃሴ ገደብና የሰዓት ላፊ በመንገዶች መዘጋት በገንዘብ ዝውውር ላይ የተጣለውን ገደብ ጨምሮ በአንዳንድ ተቋማት የደሞዝ ክፍያ በመቋረጡና ተያያዥ ጉዳዮች ነዋሪዎች ለማህበራዊና ኢኮኖሚያዊ ቀውስ መዳረጋቸውንም ኮሚሽኑ ገልጿል። ኮሚሽኑ ግጭቶችን በዘላቂነት ለመፍታት ለሁሉም ሰላማዊ አማራጮች ቅድሚያ እንዲሰጥ በብርቱ ማሳሰቡ ይታወሳል።
ኢትዮጵያ ውስጥ የሚንቀሳቀሱት ፋኖና የኦሮሞ ነጻነት ሰራዊት ታጣቂዎች በምክክር ሂደቱ እንዲሳተፉ የማድረግ ፍላጎት እንዳለው የኢትዮጵያ ሀገራዊ ምክክር ኮሚሽን ዛሬ አስታወቀ። አስተያየታቸውን ለአሜሪካ ድምጽ የሰጡት ኮሚሽነር መስፍን አሪያ የታጣቂ ቡድኖች የደህንነት ሁኔታ ተጠብቆ ከኢትዮጵያ መንግስት ተወካዮች ጋር እንዲወያዩ ለማድረግ ኮሚሽኑ ዝግጁ መሆኑን ተናግረዋል። በጸጥታ ችግር ምክንያት በተለያዩ የኦሮሚያ ክልል ከተሞች ውይይት ማካሄድ እንዳልቻለ የገለጸው ኮሚሽኑ ዛሬ ግን ተሳክቶለት በሻሸመኔ ከተማ ውይይት ማካሄዱን አስታውቋል። ዮናታን ዘብዴዎስ ከሻሸመኔ ያደረሰን ዘገባ እንደሚከተለው ይቀርባል።
ኢትዮጵያ ውስጥ የሚንቀሳቀሱ ታጣቂ ቡድኖች በምክክር መድረኩ እንዲሳተፉ ከዚህ ቀደም ጥሪ መደረጉን ያስታውሱት የኢትዮጵያ አገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ እስካሁን ከኮሚሽኑ ጋራም የተወያየ ቡድን እንደሌለ ተናግሯል።
የትጥቅ ትግል ላይ ያሉ ወገኖቻችን አሉ። ስለዚህ በየጊዜው እድል ባገኘን ቁጥር ለእነሱም ጥሪ እናደርጋለን። ጥሪያችን ወደ ትጥቅ ወይም ወደ ትግል የገባችሁበት ላለፉት 50 ዓመት የነበረውን ሂደት እናቃለውና በምክንያት ነው እና አጀንዳዎች ኖሯቸዋልና ስለዚህ ምንኝን አጀንዳዎች ወደ ተረፈዛ ዙሪያ ይምጡና እናንተም ህዝብን ተዋይታችሁ ወደ መፍትሄ ወደ መግባባቱ መምጣት ይሻላል። መግባባት ላይ በማንደርስባቸው ላይ ከኛ ለመግባባታችን ተግባብተን መቀጠል እንችላለን። ምክንያቱም እነኛ ላግባቡን ነገሮች ደግሞ አንድም በሂደት ይፈታሉ አለበለዚያ ህዝባችን በተለያየ መካኒዝም ወይም ዘዴ ሊፈታቸው ይችላል።
የምክክር ተሳታፊዎችን ለመለየት በሚያስችለውና ዛሬ ጥር 7 ቀን 2016 ዓ.ም ተመረጥ በሻሸመኔ ከተማ ላይ በተጀመረው ውይይት ላይ የተገኙት ፕሮፌሰር መስፍን አሪያም ማንኛውም አማራጭ መጠቀም ታጣቂዎችን ለማነጋገርና ተሳታፊ ለማድረግ ዝግጁ መሆናቸውን ማስተዋውቀዋል።
ከራሳቸው የጊዜው ዳደርጋለን በመሁራን በኩል ለመدرس እንሞክራለን። የኦሮሚያ መሁራን የአማራ መሁራን በየጊዜው ለማግኘት እንሞክራለን። መልእክቶቻችን መቼም እንግዲህ ህዝብ ውስጥ ያለ ነገር ስለሆነ درسን እንዲደርሷቸው ለማድረግ እንሞክራለን። በአገር ሽማግሌዎች በኩል እንሞክራለን። በአባ ገዳዎች በኩል እንሞክራለን። በወጣቶች በኩል ምን ችለው እንሞክራለን። በቀጥታ ታጣቂዎችን እስካሁን ድረስ አላገኘንም። ይሄንን ግን ድሉ እንዳለን ይገባናል። ካስፈለገ በአገር ውስጥ ከዛ ውጭም ጭምር ለነሱም ደህንነት በተጠበቀ መልኩ ይሄ ፈረንጆች ሴፍ ፓሴጅ የሚሉት አለ እሱንም ባካተተ መልኩ ውጭ ድረስ ሄደን ማናነጋግርበት ምክንያት እንደሌለ አዋጁ ላይ አለ። አዋጁ ይሄንን ዳያሎግ ይሄንን ምክክር ሂደት ለማሳለጥ ወይም ደግሞ የተሳካ እንዲሆን ለማድረግ ማንኛውንም መንገድ ምክክር ኮሚሽኑ መከተል ይችላል የሚል አንድ አንቀጽ አለና ያንን አንቀጽ በመጠቀም ይሄንን ሁሉ መስራት እንደምንችል ይገባናል። ለምሳሌ ምዕራብ ኢትዮጵያ ቤንሻንጉል ጉሙዝ ውስጥ ታጣቂዎችን ከኛ ጋር እንዲሰሩ አድርገናል። ያው ትጥቃቸውን አስቀምጠው ስለገቡ መተው እኛን ጠይቀውን እኛ መሳሪያችንን አስቀምጠናል። ከአካባቢው መንግስትም ጋር ስምምነት ላይ ደርሰናል። ነገር ግን በምርጫ ቦርድ እንደገና አልተመዘገብንም ወይም ለመመዝገብ ጠይቀናል። ስለዚህ መሳተፍ እንችላለን ነው? አዎ yes አዎ መግባት ይችላልላችሁ። የምርጫ ቦርዱ ምዝገባ በኋላ ይመጣል ጋይነቱ። እስከዚያው ድረስ ግን የሰላም ስራ እስከሆነ ድረስ ግቡ በሚል ፍቃዱን ሰጠናቸው። አብሮን እየሰሩ ነው ቤንሻንጉል ጉሙዝ እና ጋምቤላ ለምሳሌ ለዚህ ጥሩ ምሳሌዎች ናቸው።
ኮሚሽኑ በጸጥታ ችግር ምክንያት በተለያዩ የኦሮሚያ ክልል ከተሞች ውይይት ማካሄድ እንዳልቻለ ገልጾም ዛሬ ግን ተሳክቶለት በሻሸመኔ ከተማ ማካሄድን ማስተዋውቀዋል። በአዳማና በጅማ ከተሞች ባደረጓቸው ተመሳሳይ ውይይቶች በኦሮሚያ ክልል የሚገኙ የሁሉንም ዞን ተወካዮችን ማግኘታቸውን አሁንም ግን የከፋ የጸጥታ ችግር ባሉባቸው ወረዳዎች የሚገኙ የህብረተሰብ ክፍል ተወካዮችን አለማግኘታቸውን ማስታወቀዋል።
ሰባት ዞኖችን መድረስ አልቻልንም ነበር። በኋላ ግን ሰባቱንም ዞኖች አመራር ማግኘት ችለናል። እንዳልኩ በአሁኑ ሰዓት ደግሞ ከየቦታው የመጡ ህዝቦችና ተሳታፊዎች አሉ። እና እነሱ እዚህ በሚመጡበት ጊዜ እዛ ያለውንም ትግል አጣጥለው አይደለም የሚመጡት፣ ግን ያው ሰላም ለሁላችንም ስለሚያስፈልግ እዛም ያሉት ልጆቻቸው ናቸው፣ ከዛ ውጭም ያሉት ልጆቻቸው ናቸውና ስለዚህ በሚመለሱበት ጊዜ እንግዲህ እነን የሰላም ዘንባባም ጭምር ይዘው ይሄዳሉ። የተነሱትንም ጥያቄዎች እነሱም በአጀንዳ መልክ ያካትታሉ በሚል ተስፋ ነውና
በዛሬው ውይይት ላይ ከኦሮሚያ ክልል ቦረና ዞን ድሬ ወረዳ ሜጋ ከተማ የመጡት ቀስ አብርሃም ግርማ በውይይቱ ላይ ከተገኙት ውስጥ አንዱ ናቸው።
አገራዊ ምክክር በአሁኑ ሰዓት መደረጉ እንደውነቱ ከሆነ እጅግ በጣም አስፈላጊም ነው። ምክንያቱም አገር ታማለች፣ አገር እየታወከች ነው። ለታመመች አገርና ለታወከች አገር ደግሞ መድኃኒት ያስፈልጋታል። እስካሁን ይሄ ኮሚሽን ከተቋቋመበት ጊዜ ጀምሮ በየሀገራቱ እየዞሩ ይሄን ችግር ለመፍታት አይነተኛ ሚና እየተጫወቱ ነው ያሉት፣ ከፍተኛ ስራ እየሰሩ ነው ያሉት።
ሌላው እናት ፓርቲን በመወከል የተገኙት አቶ ተመስገን ሾሻም በሀገሪቱ የተለያዩ አካባቢዎች የሚካሄዱ ግጭቶችን ማስቆም መቅደም እንደሚገባው ጠቁመዋል።
አገራዊ ምክክር ኮሚሽንን ከመጀመሪያው እንደግፍ የነበርን ነው፣ እንደ ፓርቲ እንደግፋለን፣ ድሮም እየደገፍ ነበረ። ግን አሁን ምንድነው መጀመሪያ ግን ይሄ ጥሩ ለፍተዋል፣ ጥሩ አርጓል። ኦሮሚያ ክልልና አማራ ክልል ላይ ያለ ነገሮች በዚህ ኮሚሽኑን የሚጋብዝ ጉዳይ ሁኔታ ላይ አይደለም። ጦርነቶቹ የሚታይ ጉዳይ ነው። አሁን የአማራ ክልል ተፋፋሚ ጦርነት ላይ ናቸው። ኦሮሚያ ክልልም እንደሚታይ ለዚህ የሚጋብዝ ጉዳይ አይደለም። እንደኛ አቋም ምን ቢሆን ነው መጀመሪያ የተኩስ አቁም ስምምነት ላይ ቢደረስ የሚል አቋም ነው አለ።
ባለፉት 2 አመታት ውስጥ ልዩ ልዩ ተግባራትን በተለይም የተሳታፊዎችን ልየታ ሲያደርግ የነበረው ኮሚሽኑም በተቀረው 1 አመት ከአንድ ወር ውስጥ የመጀመሪያውን ምክክር እንደሚያካሄድ ኮሚሽነር ፕሮፌሰር መስፍን አርያም ለቪኦኤ ገልጿል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሻሻማንም።
እያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። ከዋሽንግተን ዲሲ ወደ እናንተ ይደርስ ያለው የምሽት ዝግጅታችንም እንደቀጠለ ነው። አሁን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችንም ስኬታማ ልጆችን የማሳደግ ሚስጥርን ይመለከታል። ወላጆች ልጆችን በማሳደግ ሂደት ውስጥ የሚጠብቃቸውን ኃላፊነት እንዲያውቁና ለእያንዳንዱ የእድገት ደረጃ እንዲዘጋጁ የሚረዳ ስልጠና አዲስ አበባ ውስጥ ተካሂዷል። ኦአሲስ ኢትዮጵያ የተሰኘ ተቋም ፓሬንቶን በሚል ስያሜ ያዘጋጀው የመጀመሪያ ዙር ስልጠና ዋና ዓላማው እድሜ ልክ በሚዘልቀው ልጅን የማሳደግ ሂደት ውስጥ ሁለንተናዊ የልጆች አስተዳደግ ምን እንደሚመስል ግንዛቤ መፍጠር ሲሆን ወላጆች ለማህበረሰብ ግንባታ ያላቸው ሚና ላይ ትኩረት ባደረገ መልኩ መዘጋጀቱን ከአሰልጣኞቹ አንዱ የሆኑት የስነ ህይወት ሳይንስ ባለሙያና የስነ ልቦና አማካሪ አቶ ሽመልስ ገበየው ለአሜሪካ ድምፅ ተናግረዋል። ከአቶ ሽመልስ ጋር ቆይታ ያደረገችው ስመኝሽ የቆየ ተከታዩን አዘጋጅታለች።
እስኪ መጀመሪያ ፓሬንቶን ምን ማለት ነው ከሚለው እንነሳ።
ፓሬንቶን የሚለውን ቃል ከሁለት የተለያዩ ቃላቶች ነው እንትን አድርገን ያመጣ። አንደኛው ፓረንቲንግ ነው፣ ከዛ ደግሞ ማራቶን እና ፓሬንቶን የፓረንቲንግ ማራቶን የሚለውን ስያሜን የሰጠ ነው እና የወላጅነት ማራቶን ብለን ልንወስደው እንችላለን።
እንግዲህ ወላጅነት ብለን ስናወራ አንዳንድ ጊዜ ሲረገዝ ጀምሮም የሚጀምር ኃላፊነት ይሆናል እና የወላጅነት ኃላፊነት ስንል ምን ምን ነው የሚያካትተው?
የወላጅነት ማራቶን ነው፣ ያውም ደግሞ የመጨረሻ መስመር የሌለው ማራቶን ነው ብለን ስናስቀምጥ፣ በተለይ ደግሞ እንደኛ እንደ ኢትዮጵያውያን ባለው ባህል ውስጥ የመጨረሻ መስመር ነው። ማህፀን ውስጥ እያሉ ልጆች ወላጆች የሚኖራቸው ሚና አለ። ከዛ ደግሞ ያንን ክብካቤና የሚያስፈልገው ነርቸሪንግ አካሄደው ደግሞ ልጆች ይወለዳሉ። ከተወለዱ በኋላ በየእድሜ ደረጃቸው የሚጠበቀው አለ። ኢቨን 18 ዓመት ሞልቶ ጭራሽ አሁን እኛ ጋር እንደውም ወደ ዩኒቨርሲቲ የሚገባበት ትራዲሽናል ኮሌጅ ነው ከ18 እስከ 24 ያለው። ያ ደግሞ ወደ ቀጣፍ መስመራቸው እንዲሻገሩ አሁንም የወላጅነት ምን አይቀጥላል። ከዛ አግብተው ሁሉ ሳይቀር ሲወልዱ ምን ሲሉ ሁሉ እንደገና ወላጆች በማድረስ በምን ለማገልገል ምን ለማለት አሁንም ሚናቸው ይቀጥላል ማለት ነው። ሚናው ግን ይቀየራል። አሁን እዚህ ጋር አማካሪ ነው የሚሆኑት ማለት ነው።
እስኪ እንደ ወላጅነትን እናነጻጽር። በዚህ ዘመን ያለነው ወላጆችና ከኛ በፊት የኛ እናቶችና አባቶች ደግሞ የነበረው ወላጅነት ይለያያል? ኃላፊነቱ ወይም የሚኖረው ሚና ይለያያል?
ባለፈውም ዘመን ባሁንም ዘመን እንዳሉ የቀጠሉ ጉዳዮች አሉ፣ የተለወጡም ደግሞ ነገሮችን ማየት ይቻላል። እንደምሳሌ ብናነሳ ቀደም ሲል ልጅ ማሳደግ የግል የእናት የአባት ብቻ ሚና አልነበረም። ልጅ በማሳደግ ሂደት ውስጥ ብዙ አጋዥ አካላት አሉ። በተለይ እንደ ማህበረሰብ እንደ ኮሚኒቲ የመተጋገዙ ነገር በጣም አንድ ላይ ሰፈር ውስጥ ከተወለደ የእናትና የአባቱ ብቻ ሳይሆን የማህበረሰብ በቃ የዛ ሰፈር የዛ አካባቢ ልጅም ነው ሆኖ የሚያድገው። በዛ ወቅት ላይ የመረጃ ምንጮቻችን አነስተኛዎች ነበሩ። በዋነኛነት ትምህርት ቤት፣ ከዛ አለፈ ሲል ወላጆች እና በቅርብ የምናገኛቸው ጓደኞች፣ እነሱ መረጃ የሚያገኙበት ምንጭ በጣም ቴሌቪዥን ጣቢያው ብንል ሬዲዮ ብንል ምናምን በጣም ጥቂት ሬዲዮ ጣቢያዎች፣ አንድ ቴሌቪዥን ጣቢያ የነበረበት ጊዜ ነው የነበረው። ከዛ አንጻር ለነገሮች የመጋለጥ እድላችን በበጎ ምንም በኩ ባልሆነ መንገድ እየተገደበ ነበረ። አሁን ላይ ስንመለከት በአንድ ወገን ማህበራዊ ስትራክቸሩ በጣም እየሳሳ መጥቷል፣ ወደ ግላዊነት እየመጣ ነው። ከዛ ውጭ ዓለም ዝርግ ሜዳው ላይ ላሁን ከዛን ዘር መረጃ በጣም በሰፊው ሜዳ ላይ ነው ያለው። በቴሌቪዥኑ በጣም ብዙ ሺ ቻናሎች ናቸው የሚመጡት። ስልካቸውን ሲከፍቱ ብዙ ሚሊየን ቢሊየን መረጃዎች ነው የሚያገኙት። እዛ ውስጥ ገብተው ከቤት ሳይወጡ የሚጠፉ ልጆች አሉ።
ብዙ ወላጆችን በተለይ አሁን ወላጅ የሚሆኑ ወላጅነት አሁን ከበፊቱ የበለጠ ፈታኝ ነው የሚሉበት ምክንያትም ይሄ ይመስለኛል። እና ለዛ ነው ስልጠናው ያስፈለገው። እናችሁስ የምትሰጡት?
ኦሲስ ስልጠናና ማማከር የሚል ድርጅት አቋቁመን ያ ድርጅት በዋነኛነት ልጆቹ ላይ ከዛ ደግሞ ወላጆች ላይ ትዳር ላይ ትኩረት አድርጎ የሚሰሩ ስልጠናዎችን ነው የሚሰጠው። እና ፓሬንቲሆን አንዱ የስልጠና ፓኬጅ ነው። ሁለንተናዊ የሆነ የልጆች አስተዳደግ ላይ ትኩረት አድርጎ ነው የሚሰራው። ስንነሳ የምንነሳው ምንድን ነው? ወላጅነት የሚጀምረው እኛ ልጆች ስንወልድ ሳይሆን እኛ ራሳችን ስንወለድ ነው ከሚለው ነው። ስለዚህ ልጆች የሌላቸው ገና ልጅ ያልወለዱም ሰልጣኞች በስልጠና ውስጥ ይካተታሉ። ከልጆቻችን ጋር ያለን ተግባቦት ይህ ኮሚኒኬሽናችን ምንድን ነው መምሰል ያለበት? እንግዲህ ውድድሩ ቅድም አንቺ እንዳነሳሽው ከሶሻል ሚዲያው ከሌላው ሜንስትሪም ሚዲያ ከብዙ ከጓደኞቻቸው ከሚሰሙት መረጃ ጋር ነው። እንግዲህ አሁን ከዛ ለየት ባለ መንገድ ጆሮ እንዲሰጡን እንጠብቃለን። ውድድሩ በጣም ከባድ ነው። ከዛ አንጻር እዚህ ላይ ወላጅን የመነሻ ስልጠና ነው። ከዛ ግን እየተሰፈረ እንደየእድሜ ደረጃውና እንደየተለያዩ የወላጅነት ፈተናዎች እነዛን ጥያቄዎችን መልሱ ተከታታይ ስልጠናዎች ይኖሩታል።
በለአስራዎቹ እድሜ ላይ ያሉ ወላጆች በአንደኛ የሚፈትናቸው ምንድን ነው?
13 እስከ 18 19 ዓመት ድረስ ያለው እድሜ እጅግ በጣም ወሳኝ የለውጥ እድሜ ነው። ልጆች ያላቸው የህይወት ጥያቄ ይቀየራል። በተለይ ደግሞ ስለ ማንነታቸው መጠየቅ የሚጀምሩበት እኔ ማን ነኝ? ወዴት ነው የሚሄደው? ምንድን ነው እዚህ የማደርገው? እነዚህን የመሳሰሉ ከበበት ጥያቄ አእምሯቸው ውስጥ የሚፈጠርበት ያንን ለመመለስ ደግሞ በራሳቸው የአእምሮ እድገታቸው ገና አቅሙን ያላዳበረበት ስሜታዊ የአእምሮ ክፍል ዳብሮ ግን ምክንያታዊ የሆነ ይህ የአእምሮ ክፍል ደግሞ ገና በደንብ ያልዳበረበት እድሜ ሆኖ እናገኛቸው። እዚህ እድሜ ላይ ሲገቡ ብዙ አይነት ለውጦች ይከሰታሉ በልጆች ውስጥ። አንዱን ለውጥ ብናነሳ በተለይ ከወላጅ ጋር አለመግባባት ከሚፈጥሩት ነገሮች ውስጥ ልጆች በህፃንነታቸው ብዙ ጊዜ ችግራቸው የሚለየው መፍትሄ የሚፈለግበት በወላጆቻቸው ወይም ደግሞ ከነሱ እድሜ ከፍ በሚል ሰው ነው። ችግሮቻቸውን የመለየትና የመፍታት አቅም ሳያዳብሩ እዚህ እድሜ ላይ ይገባሉ። አንድ ችግር ሲያጋጥማቸው እነሱ ውሳኔ የሚጠይቅ ነገር ሲመጣ እንዳይፈቱት የልምድ እጥረት የአቅም ውስንነት አለ። እንዳይጠይቁ ደግሞ አድጌያለሁ አውቃለሁ የሚለው ነገር አለ። እዚህ ላይ ደግሞ ወላጅ እዚህ እድሜ ላሉ ልጆችን እንዴት ማቅረብ እንዳለበት ችሎታው አቅሙ ሳይኖረው ሲቀር ወደ ወላጅ ለመምጣት ራሱ ብዙም አይፈልጉ። ወላጅ እዛ ቆሞ አይደለም ልጆቹኑ ማለት ያለበት፣ ወደ ልጆቹ ቦታ ወርዶ እነሱ ሜዳ ላይ መጥቶ ስሜታቸውን ተረድቶ ፍላጎታቸውን ሀሳባቸውን አዳምጦ ነው መነሳት ያለበት። እነዚህን የመሳሰሉት የእድሜው ተፈጥሯዊ ፈታኝ መሆን የለውጥ እድሜ መሆኑ ለዛ ለውጥና ደግሞ ፈተና ወላጆች ደግሞ በአግባቡ ራሳችን አለማዘጋጀታችን እድሜውን ከባድ ስለሚያደርጉ ትልቁ ችግር ቲኔጅ እድሜ ላይ ያሉ ልጆች ናቸው። እዛ
ወላጆች አሁን የጠቀስካቸውን ኃላፊነቶች ባልተወጡ ወይም ደግሞ በተገቢው መንገድ ባልሄዱ ቁጥርና ከልጆቻቸው ጋር ያለው መራራቅ ወይም ክፍተት እየበዛ በመጣ ቁጥር ምንድነው የሚፈጠረው? በማህበረሰብ ውስጥ የሚፈጠረው ተጽዕኖ
ስናሳድግ እምናሳድገው ህፃናትን አይደለም፣ የነገውን ወላጆች የነገውን መሪዎች ነው ያሳደግን ያለው። ፓረንቲንግ ላይ ተቃና ጥሩ የወላጅነት መንገድ ተከትለን ስንሄድ ጥሩ ወላጆችን ጥሩ መሪዎችን ተላየ ማያ ላይ ቢገቡ ጥሩ አገልጋዮችን ያፈራን ይላል። ያን ባላደረግን ቁጥር እንግዲህ ማህበረሰብ መነሻው ቤተሰብ ስለሆነ ቤተሰብ የታመመ ቤተሰብ ይፈጠራል ማለት ልጆች ወይ ባልተገባ ጤናማ ባልሆነ አቅጣጫ ህይወታቸውን ሲመሩና ያለን እዛ ቤት ውስጥ ሆነው አንዳንድ ልጆች ቤትን ጥለው ሲወጡና ያለን እንዴ ነው አሁን ምን ሰማው? በቃ ሶሻል ሚዲያ ላይ ራስ ፖስት እያደረጉ በቃ ራስን የማጥፋትና ምን ትራውች ሁሉ እዚህ ቲኔጅ እድሜ ላይ ያሉ ልጆች ሲፈጽሙና ያለን ይሄ ማለት ምንድነው? እንደ ማህበረሰብ እነዚህ ሁሉ ትላልቅ ችግሮች ናቸው። ከወላጅነት መንገድ አለ ችግር ተፈጠረ ማለት እንግዲህ የታመመ ማህበረሰብ የታመመ ነገንም ነው ጥለን የምናልፈውና ወላጅነት እጅግ በጣም መሰረታዊ የማህበረሰብ ግንባታ መንገድ ነውና እዛ ጋር ስንታመም እንደ ማህበረሰብ ህመሙ ከባድ ነው።
በጣም አመሰግናለሁ። እንደው ለማጠቃለል ካንድ ወላጅ ምን ይጠበቃል የሚለውን እንደው ምክር ቤቴ ቃል አርገው በዛን ላይ
በተለይ ልጆች ሁለት መሰረታዊ ፍላጎት አላቸው። ከምግብ ከመጠለያ ከልብስ ምናምን ያለፈ መሰረታዊ ፍላጎት አላቸው። አንደኛው መሰረታዊ ፍላጎታቸው ትኩረት ነው፣ አቴንሽን። ልጆቻችን አይናችንንም ጆሮአችንንም ይፈልጋሉ። አካላችንን ብቻ ሳይሆን ስሜት ለስሜት መገናኘታችንን ይፈልጋሉ። ስለዚህ ከልጆቻችን ጋር አብሮ መሆን በጣም ወሳኝ ነገር ነው። ሁለተኛው ነገር ደግሞ ፓወር ወይም ኃይል የሚባለው ስልጣን የሚባለው ነገር ነው። ተፈጥሮ የቸረቻቸው ነፃ ፍቃድ ነፃ ምርጫ አለቻቸው ልጆች የትኛውም እድሜ ላይ ገና ከጻነታቸው ጀምሮ። ስለዚህ ልጆቻችን የሚቀየሩት መስራት ያለብን በራሳቸው ነፃ ፍቃድና ምርጫ በጉዳዮቹ ላይ አምነው ውሳኔ ሰጥተው ወደ ተግባር እንዲገቡ በማድረግ ነው። በማስፈራራት በመቆጣት እንዲካሉነ ወዩል በማለት ካደረግ ነው የስልጣን ጥያቄ አለ። እኛ ፍት ያደርጉት ይችላል፣ ዞር ሲሉ ግን አያደርጉት። የሆነ እድሜ ላይ በዛ መልክ አክት ሊያደርጉ ይችላል፣ ከዛ በኋላ ከፍ ካሉ በኋላ ግን እንቢ ማለት ይጀምራሉ። ስለዚህ ልጆቻችንን ማሰልጠን ልጆቻችንን በመምራት መንገድ ማሳየት ማስተማር ይጠይቃል። ይሄ ትግስት የሚፈልግ ስራል እና ለበለዚያ ካንድ ጎን ብርሃን እንዳገኘ ተክል ወደ አንድ ወይ በአካላቸው ጥሩ ይሆናሉ፣ ማህበራዊ ህይወት የለም፣ ወይ በትምህርታቸው ጎበዝ ይሆናሉ፣ ነገር ግን አካላዊ ጤንነታቸው ጥያቄ ውስጥ ነው። እንዲህ እንዳይሆን ከሁሉም አቅጣጫ ብርሃን ሊያገኙ የሚችሉበትን ስራ መስራት አለብን። ይሄ እንግዲህ ሁለንተናዊ ወላጅነት ነው።
በጣም ነው የማመሰግነው አቶ ሽመልስ፣ እግዚአብሔር ይስጥልኝ። ከኛ ጋር ለነበረው ቆይታ እጅግ አድርጌ አመሰግናለሁ።
እኔም በጣም አመሰግናለሁ።
ስመኝሽና እንግዳዋን ለነበራቸው ቆይታ በጣም እናመሰግናለን። አድማጮቻችንና ተመልካቾቻችን፣ አሁን ደግሞ አዲስ አበባና ሲቪል ሰርቪሷን የተመለከተ ሰሞነኛ ጉዳይን ወደ እናንተ የምናቀርብ ይሆናል። የአዲስ አበባ ከተማ አስተዳደር በየደረጃው ላሉ ሰራተኞች የሰጠው የምዘና ሂደት ችግሮች ነበሩበት ብለው እንደሚያምኑና ፈተናው የታረመበት መንገድም በገለልተኛ አካል ሊታይ መጠየቃቸውን አንድ ተፈታኝ ለአሜሪካ ድምጽ ተናግረዋል። ፈተናው የታረመው በአዲስ አበባ ዩኒቨርሲቲ በሚስጥር ነው ሲልም የክልሉ አስተዳደር ለቪኦኤ ላቀረብንለት ጥያቄ ምላሽ ሰጥቷል። መንግስት ከምዘናው በፊት በሲቪል ሰርቪስ ዙሪያ አስቀድሞ ሊሰራቸው የሚገቡ ጉዳዮች መኖር ነበረባቸው የሚል ሐሳብ እንዳላቸውም የህዝብ አስተዳደርና ልማት አመራር ባለሙያ ሐሳባቸውን አካፍለዋል። በዚህ ዙሪያ የተሰናዳውን ዘገባ እንደሚከተለው ይቀርባል። የአዲስ አበባ ከተማ አስተዳደር የመንግስት ተቋማት ጥራት ያለው አገልግሎት መስጠት እንዲችሉ በሚል ከ15000 በላይ ሰራተኞች የብቃት ምዘና ፈተና እንዲወስዱ ማድረጉን ተናግሯል። ለፈተናው ከተቀመጡት ያለፉት 6517 መሆናቸውን የከተማው የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ አስታውቋል። አለማለፋቸው ከተነገራቸው መካከል መሆናቸውን የገለጹልን ስማቸውንና የሚሰሩበትን ቦታ ብንገልጽ ከስራ ልባረር ይችላሉ በሚል ስጋት ማንነታቸውን እንድንደብቅላቸው የጠየቁን አንድ የወረዳ ሰራተኛም የፈተና ሂደቱ ችግሮች ነበሩበት ሲሉ ቅሬታቸውን አሰምተዋል።
መጀመሪያ የሆነ ጭምጭምታ ወሬ ነበረ፣ ፈተና ይኖራል የመንግስት ሰራተኛ ምናምን የሚል ወሬ ተሰማ። ከዛ በኋላ በሆነ ቀን ፈተና ትፈተናላችሁ ሐሙስ ማታ ማለት ወደ 10 ሰዓት አካባቢ ለከተማ አካል ሄዳችሁ ኮረንቲስ ትወስዳላችሁ አሉን። በማግስቱ ደግሞ ለኢንስቲትዩት ግን ምናምን ባሉት ከፈተና ቦታው ይደን ስንጉዳላ ሆነ ተዘረዘ ተባለ። እንደገና መልሰን ቅዳሜ በ20 ተፈተንን ማለት ነው። እና የፈታተን ይዘቱና በደንብ ግልጽ አላረጉልን ነበር። ከዛ በኋላ ሰነዶቹ ወጡ ማለት ነው። ለምሳሌ ግዱ መሪና ዳክተር አመራር የሚለው 40% በላይ በአንድ ተቋም መያዝ እንደማይ ደግሞ በአንድ መስሪያ ቤት መያዝ እንደማይችል ምናምን የሚለውን በሰነድ ቀርቧል ማለት ነው። የፈተኑን ፈተና የባህሪ ብለው ሙስና ጋር በተያያዘ የተወሰኑ 5 ጥያቄዎች ናቸው። ክፍት ነው ኦፒኒዮን ጥያቄ ማለት ነው። ጻፍ ጥያቄ ነው የተሰጠው። ከዛ ደግሞ በዘርፍ ብለውም እንደዚህ ጻፍ ጥያቄ ነው የሰጡት ማለት ነው። 5 ጥያቄ። ዙሮ ዙሮ ምንድነው ጥያቄው? ሰው ማለት እንደመሰለው የሚመልሰው ጥያቄ ነው።
ፈተናው በተለያዩ ቋንቋዎች መሰጠቱን የሚናገሩት ቅሬታ አቅራቢ ይህም በውጤቱ ላይ ተጽዕኖ አሳድሯል ብለው እንደሚያምኑ ገልጸዋል።
በአብዛኛው 98 ወይ ደግሞ 99% ወድቀናል ማለት ነው በአማርኛ የተፈተኑ ሰዎች። ከዛ ውጭ ግን ደሊብሬትሊ በቋንቋ የታረመ የሚመስል የሚታይ ግልጽ መረጃ ነው ያለው ማለት ነው። አሁን እኛ እንደተረዳ ነው ወይ ደግሞ እኛ እንዳየ ነው እንደተገነዘብ ነው እንደዚህ አይነት ነገር ነው ያለ ማለት ነው። ይህ መንግስት ሰራተኛውን አቅም ለመገንባት ከሆነ ፍትሐዊ በሆነ መንገድ ሳይንሳዊ በሆነ መንገድ የመንግስት ሰራተኛው ቢለካ ችግር የለውም። ግን አሁን እየተደረገ ያለው ከዛ ባሻገር ማለት ሰበብ ይመስላል ማለት ነው። እኔ አሁን ነገርኩ እንጂ በእኛ ዘስክ በከተማ ላይ የሚሰሩ በርካታ በጣም አቅም ያላቸው ልጆች የፐብሊክ ሰርቪስ ስራ አንቱ የተባሉ ልጆች እንዳለ ወድቀዋል። እንደዚህ ይፍታዊ የሆኑ አሰራሮች ወይ ደግሞ ህግንና አሰራርን ተገን ተደርጎ የሚደርሱ ጥቃቶች አለባቸው።
የቀረበውን ቅሬታና አቤቱታ በተመለከተ ለአስተዳደሩ ላቀረብነው ጥያቄ አጭር የጽሁፍ ምላሽ በዋትሳፕ የሰጡን የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኮሚኒኬሽን ዳይሬክተር ወይዘሮ ቴረን ታደሰም ፈተናው የታረመው በአዲስ አበባ ዩኒቨርሲቲ መሆኑን ገልጸዋል። ቅሬታ ያለው አቤቱታውን በተዘጋጁ ቅጾች ላይ ሞልቶ ለቢሮ እያስገባ መሆኑን ዳይሬክተሯ ጠቁመው አስተዳደሩም ቅሬታዎቹን ለዩኒቨርሲቲው እንደሚልክ አስታውቀዋል። ቋንቋን በተመለከተ ለተነሳው ጥያቄ ሰራተኞች የተፈተኑት ራሳቸው በመረጡት ቋንቋ መሆኑንና ፈተናው የታረመውም ምስጢራዊነት ተጠብቆ እንደሆነ አራሚዎችም ያረሙት የማንን ስራ እንደሆነ እንደማያውቁ ወይዘሮ ቴለን ተናግረዋል። በሌላ በኩል በአመራር ቦታዎች ላይ ከሚመደቡት የአንድ ብሔር አባላት ብዛት ከ40% መብለጥ የለበትም የሚል ውሳኔ እንዳለ የከተማው ባለስልጣናት በመንግስት የብዙሃን መገናኛዎች ላይ ቀርበው ተናግረዋል። ይህም የታች የስራ መደቦች እንደማይመለከትና በአመራር ላይም የሁሉንም ብሔሮች ተሳትፎ ለማረጋገጥ የተወሰደ እርምጃ መሆኑን ባለስልጣናቱ አስታውቋል። ፈተናውን ከወሰዱት መካከል ከ4000 በላይ የሚሆኑት በአመራር ቦታ ላይ ያሉ መሆናቸውን ከተማ አስተዳደሩ ጠቁሙ። ማለፊያውና ከ60% በላይ ውጤት ያመጡት 34% ብቻ መሆናቸው ተገልጿል። ቀደም ሲል የሰማችኋቸው ስማቸው እንዳንገልጽ የጠየቁን አስተያየት ሰጪ እርሳቸውን ጨምሮ እንዳላለፉ የተነገራቸው ሰራተኞች ፈተናው በታረመበት መንገድ ላይ እንደማይስማሙ በገለልተኛ አካል ሊታይላቸውም ቅሬታ አስገብተው እየተጠባበቁ መሆናቸውን አመልክተዋል።
አሁን ቅሬታ አቅርበናል እኛ ማለት ነው። የሱም ዝርዝራችን ያለ ቅሬታ ያቀረብን ልጆች ሌሎችም በጎን መረጃዎች አሉ። ለምሳሌ ተፈተንበት ኮዳችንና ያቀረብነው ዋና ይዘት እኛ አሁን ጥያቄያችን እንደው ምንድነው የፈተና ወቀታችን ይውጣና ይታይልን ገለልተኛ የሆነ ወገን ይረመውና ይታይልን ነው እንደው የኛ ጥያቄ።
ይበንዲ እንዳለ ሲቪል ሰርቪስን ብቁ ማድረግ የተረጋጋ ስርዓት እንዲኖር እንደሚያስችል በአዲስ አበባ ዩኒቨርሲቲ የህዝብ አስተዳደርና ልማት አመራር ትምህርት ክፍል ረዳት ፕሮፌሰር ዶክተር አደም ከድር በሰጡን አስተያየት ጠቁመው ምዘና መሰጠቱ ተገቢ ነው ብሏል። ይሁን እንጂ ከምዘናው በፊት መስራት የነበረባቸው ጉዳዮች ነበሩ ይላሉ ዶክተር አደም አክለው።
አንድ ሀገር ወደዚህ ትልቅ ውሳኔ ከመሄዷ በፊት የሚያስፈልጉ ነገሮች አሉ፣ ሂደቶች አሉ ብዬ አምናለሁኝ። ለምሳሌ የኢትዮጵያ ፓብሊክ ሰርቪስ በህገ መንግስት ገለልተኛና ነጻ ሆኖ እንደሚሰራ፣ በሙያ ብቻ እንደሚያገለግል አልተጠቀሰም። እዚህ የሚገቡ ሰዎች ተመዝኖ ይገባሉ፣ ተፈትኖ ይገባሉ የሚባል መጠቀስ አለበት። የመጀመሪያው የህግ ማዕቀፎችን ማዘጋጀት ያስፈልጋል ማለት ነው። ያንን ካደረገ መንግስት ሰራተኞቹ የሚፈተኑትን ካወቁ፣ መቼ እንደሚፈተኑ ካወቁ፣ ግብዓቶች ካሉ የሞራል ልዕልና አለው ማለት ነው። መንግስት የትኛውን ውሳኔ የወደቀውን ለማስቀረት የሞራል ልዕልና ይኖረዋል ማለት ነው። ስለዚህ መጀመር ያለበት ከህግ ማዕቀፎቹ ነው ብዬ አምናለሁኝ። እሱን በእኔ ምልከታ አላየሁኝም። እሱን ብቻ ሳይሆን ባለው የትምህርት ሲስተም ጥራቱ ሳይጠበቅ ቀጥታ ወደ ምዘና መሄዱም ራሱ ትንሽ እየፈጠነ ይመስለኛል። ብዙ ሀገራት ወደዚህ ከመሄዳቸው በፊት ዋና ዋና ሲቪል ሰርቫንቱ ማወቅ ያለባቸው የሚመዘኑባቸውን ኤሪያዎች የጋራ ብሔራዊ የሆኑ የፈተና እንትኖች አሉና እሱን ካሳወቁ በኋላ ነው ወደዛ የሄዱት። ፈተናዎቹ በየትኛው ቋንቋ ይሰጣል፣ ከየትኛው የትምህርት አይነቶች ለምሳሌ የሀገር ታሪክ ሊሆን ይችላል፣ ሂሳብ ሊሆን ይችላል፣ የክህሎት ሌሎች አካባቢ ላይ የጋራ የሆኑ ፈተና ኤሪያዎች ከታወቁ ሰዎች በዘር በሃይማኖት ቅሬታ የሚያቀርቡት ነገር አይኖርም ማለት ነው። ስለዚህ ግልጽነቱ ካለ የፈተና ሂደቱ ሁሉ ከታወቀ ተፈታኞች ይህን ሁሉ አውቆት ከሆነ በሚዲያ ከተነገረ ቅድም እንዳልኩኝ ትልቁ የህግ ማዕቀፍ ብቻ ሳይሆን በተዋረድ ደግሞ ወደታች የሚሄድባቸው የህግ ገለጻ ከተሰጠ እነዚህ አይነት ቅሬታዎች ብይታዎች ይኖራሉ ብዬ አላስብም። ከዚህ አንጻር ለብይታ ቦታዎች አሉ ሂደቱን ስላልጠበቀም።
በዚህ ጉዳይ ላይ ቀደም ሲል መግለጫ አውጥተው የነበሩት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማና እናት ፓርቲ ፈተናውና በሰራተኞች ምደባ ሂደቱ የብሔር መስፈርት ሊካተት ነው መባሉ እንዳሳሰባቸው አስታውቀው ነበር። የህዝብ አስተዳደርና ልማት አመራር መምህሩ ዶክተር አደም ከድር በሰጡት አስተያየት ምዘናው የተደረገው የሲቪል ሰርቪስ ሙያዊ አቅምን ብቃት ማዕከል ለማድረግ ታስቦ ከሆነም መንግስት የኮታ አሰራርን መቀላቀል የለበትም፣ እንዲህ አይነት ውሳኔዎችን ሲያሳልፍም ሀገራዊ ጥቅምን ማስቀደም ይኖርበታል ሲሉ መክረዋል።
እኔ የሚገባኝ ይሄ የብሔራዊ የሲቪል ሰርቪስ ፈተና ሲሰጥ ሀገሪቷ ሜሪት ወደሚባለው ሲስተም ለመሄድ ነው ግምት ይኖረኛል። ኮታ የሚባል ነገር ካለ ከሱ ጋር ትንሽ የመጋጨት ነገር ይኖራል። ብዙ ሀገራት መጀመሪያ ኮታ በሚለው ውክልናን አስተካክሎ ወደ ምዘናና ወደ ሜሪት ሄደዋል። ሜሪት ማለት እንግዲህ ሙያ መሰረት ያደረገ ቅጥር እድገት ማለት ነው። ስለዚህ ኮታ የሚል ካለ ከዚህኛው ጋር የሚጋጭ ይመስለኛል። እንግዲህ መንግስት ትልቁ ማድረግ ያለበት ብዬ የማስበው እንደዚህ አይነት ውሳኔዎችን ሲወስን ለብሔራዊ ጥቅም ብቻ ቢሆን ምንም የፖለቲካ ጥቅሞች ሳይታሰቡ ሀገርን የሀገርን አንድነት የሀገርን አስተዳደር ቀጣይነትን ለማረጋገጥ ከሆነ ትልቁ የመንግስት ቁርጠኝነት ነው ብዬ አስባለሁ። የሚሰማው ነገሮች አሉ፣ ብይታዎች ይነሳሉ። መንግስት የወሰዳቸው ውሳኔዎች ወደ ፖለቲካ፣ ወደ ዘር፣ ወደ ሃይማኖት የሚወስዱ ሰዎች አሉ። ይሄን ሁሉ ለመቅረፍ ህዝቡም አንድ መብት አለው ብዬ አስባለሁ። መንግስት የወሰደውን ነገር ሳይወሰድ ማወቅ አለበት ብዬ አስባለሁ። ሁለተኛው የመንግስት አካላት እንደዚህ አይነት ትልቅ የሀገር ፕሮጀክትን ሲያነሱ በጣም ጊዜ ወስዶ ህዝቦች ተወያይቶበት ለፓርላማ ቀርቦ የተለያዩ አካላት ሀሳብ ሰጥቶበት ቢሆን አሁን የሚፈጠረው ብዥታ ይኖራል ብዬ አላስብም። ግን ጅምሩ የጊዜና የአንዳንድ የሂደት ችግር ቢኖርበትም መሆን ያለበት ነው ብዬ አምናለሁኝ።
ለሰራተኞቹ የምዘና ፈተናው የተሰጠባቸው የአዲስ አበባ ዩኒቨርሲቲና የኮተቤ ትምህርት ዩኒቨርሲቲ ኃላፊዎችም ፈተናው ሚስጥራዊነቱ ተጠብቆ መሰጠቱን ውጤቱ ይፋ በተደረገበት ወቅት በመንግስት የብዙሃን መገናኛዎች በሰጡት መግለጫ አስታውቀዋል። በዚሁ መግለጫ ወቅት በምዘናው የማለፊያ ነጥብ ማምጣት ሳይችሉ የቀሩት ሰራተኞች ዝቅ ባሉ ቦታዎች እንደሚመደቡ፣ ሁሉም ክንዋኔ ተጠናቆ አማራጭ ካልጠፋ በስተቀር ከስራ የሚሰናበት እንደማይኖር የከተማ አስተዳደሩ የፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ዶክተር ጣሰው ገብሬ ተናግረዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። በዓለም ላይ ብዙዎችን እያሳሰበ ከመጣው ጉዳይ አንዱ ብቸኝነት ነው። ብቸኝነትና ማህበራዊ መገለል የሚያስከትሉትን አካላዊና ስነልቦናዊ ተጽዕኖ አስመልክቶ በአሜሪካ ድምፅ የሚሰናደውና ኑሮ በጤንነት የተሰኘው ሳምንታዊ ፕሮግራም አንድ ዘገባ አሰናድቷል። የፕሮግራም አቅራቢ ኤደን ገረመው ዝርዝሩን ይዛለች።
በዓለም አቀፍ ደረጃ የተራዘመ ብቸኝነት የሚያስከትላቸው የጤና እክሎች አሳሳቢ ሆኗል። በቅርብ ጊዜ የተደረጉ ጥናቶች ከጊዜ ወደ ጊዜ በመጥፎ የብቸኝነት ስሜት የሚጠቁ ሰዎች አሃዝ እንደጨመረ ሲያመለክቱ ጉዳዩም የማህበረሰብ ጤና ስጋት የሆነበት ደረጃ ላይ ደርሷል። የዓለም የጤና ድርጅት በዓለም ላይ ከአራት አዛውንቶች አንዱ እንዲሁም ከአምስት እስከ 15 በመቶ የሚሆኑ ወጣቶች በመጥፎ የብቸኝነት ስሜት እንደሚጠቁ አስታውቋል። ሰዎች በሙሉ ዘር፣ ቀለም፣ ቋንቋ፣ ጾታ፣ እድሜ፣ የማህበራዊና ኢኮኖሚያዊ አቅሞች ልዩነት ሳይፈጥሩባቸው ብቸኝነት የተባለውን ስሜት ይጋራሉ። የጤና ባለሙያዎች እንደሚሉት የብቸኝነት ስሜት ለተራዘመ ጊዜ ሲቆይ አካላዊና ስነልቦናዊ ህመም እንዲሁም ደግሞ በህይወት ዘመን እርዝማኔና በአኗኗር ጥራት ላይ ማለትም በኑሮ ደስተኛነት ላይ ከባድ ጫና ያሳርፋል። ከተሜነት ዓለም አቀፍ ወረርሽኞችና ቴክኖሎጂ ሰዎች የብቸኝነት ስሜት እንዲያዳብሩ የማድረግ ሚና እንዳላቸው ባለሙያዎች ይስማማሉ። ዓለም አቀፉ የጤና ድርጅትም ብቸኝነት የሚያስከትላቸውን የጤና ችግሮች ለመከላከል ተገቢው ዓለም አቀፍ ትኩረት እንዲሰጠው እየሰራ ይገኛል። የዛሬው የኑሮ በጤንነት ቀዳሚ መሰናዶው ወደ ሞሮኮ ካዛብላንካ ይወስደናል። ዘጋቢዎቻችን ብቸኝነት እንደመጥፎ ሰብአዊ ስሜትና ማህበራዊ ህመም እንዴት እንደሚገለጽ የስነ ልቦና ባለሙያ አነጋግረዋል።
መገለል ወይም ብቸኝነት በአካል ህመም፣ በአእምሮ መታወክ ወይም በማህበራዊ ችግሮች ምክንያት የሚፈጠር የማህበራዊ መስተጋብር አለመኖር ነው። መገለል በአካላዊ ህመም ምክንያት የሚፈጠር ከሆነ በግዳጅ መገለል ይባላል። ይህም ብዙውን ጊዜ በሽተኛው ሌሎችን እንዳያውቅ ለመከላከል ነው። እንዲሁም አንዳንድ ህመምተኞች በሌሎች ላይ ጥገኛ እንዲሆኑ በሚያደርጉ በሽታዎች ሊሰቃዩ ስለሚችሉ የመንቀሳቀስ ችግር ሊሆን ይችላል። በአእምሮ መታወክ የሚገለሉ ሰዎች እንዲሁ አሉ።
በአእምሮ መታወክ የተከሰተ ከሆነ እንደ ስነቦና ባለሙያ በሽታው ላይ እንሰራለን። መገለሉ በጭንቀት መታወክ ምክንያት ከሆነ ከታካሚው ጭንቀት መታወክ ሁኔታ ላይ እንሰራለን። የተለያዩ ዘዴዎችን መጠቀም ይቻላል። ለምሳሌ የግንዛቤ ባህሪ ህክምና። በድብርት ምክንያት የሚከሰት ከሆነ በድብርት ላይ እንሰራለን። ስለዚህ ሐኪሙ በታካሚ ህመም ላይ ሲሰራ ምልክቶችን እናስተውላለን።
በታዳጊዎቹ ሰዎች ውስጥ መገለል ከቤተሰብና አካባቢ ውጪ በሚደርስ ትንኮሳና ማስፈራራት እንዲሁም በአንዳንድ የወላጅ ባህሪያት ወይም በቤት ውስጥ ቸልተኝነት ምክንያት የሚከሰት ሊሆን ይችላል። ለኮምፒውተር፣ ለታብሌት ወይም እጅ ስልኮቻቸው መስኮቶች ወይም ስማርት ስክሪኖች ከመጠን በላይ በተጋለጡ ሰዎችም ላይ እንዲሁ መገለል ሊፈጠር ይችላል። ይህ በማህበራዊ አውታረ መረቦች ላይ በሚፈጠሩ ምናባዊ ግንኙነቶች ብቻ የተወሰነና የቀጥተኛ ማህበራዊ መስተጋብር እጦት ተደርጎ ሊታይ ይችላል።
Encourager des groupes de parole pour les personnes âgées, il faut que leurs enfants même
አረጋውያን የውይይት ቡድኖችን እንዲያቋቁሙ መበረታታት አለባቸው። ልጆቻቸው ራሳቸው እንኳን ሳይቀሩ ጊዜ ሊያገኙላቸው ይገባል። ምክንያቱም በባህላችን የመጦሪያ ቤቶች ውስጥ ማስቀመጥ የማይታሰብ ነው። ስለዚህ ከሁሉም በላይ የግንዛቤና የትምህርት ስራዎችን መስራት አለብን።
እንደ ጤና ባለሙያዎቹ ገለጻ ከኮቪድ-19 ወረርሽኝ ጀምሮ ከስራ ገበታ ውጭ በየቤቱ ለብቻ ሆኖ መስራት ወይም ቴሌኮሙቲንግም እንዲሁ ለመገለል አንዱ ትልቁ ምክንያት እየሆነ መምጣቱ ተመልክቷል።
አሁን ደግሞ በኮትዲቫር የተካሄደ የሚገኘውን የአፍሪካ ዋንጫ የተመለከተ መረጃዎች ወደ እናንተ እናደርሳለን። እዚህ ስቱዲዮ ባለንበት ናሚቢያ ቱኒዚያን 1-0 እየመራች ይገኛል። ቀሪ የአፍሪካ ዋንጫ በኮትዲቫር የተካሄደ የሚገኘው ማለት ነው። መረጃዎች በተመለከተ ሀብታሙ ስዩም ተከታዩን ያደርሰናል።
በኮትዲቫር በመካሄድ ላይ ያለው የአፍሪካ ሀገራት ዋንጫ አፍኮን 2023 ትናንትናና ዛሬ ይቀጥላል ብሏል። ቻርልስ ኮናን ባኒ ስታዲየም ላይ ሴኔጋል ተፎካካሪዋ ጋምቢያን 3-0 በሆነ ውጤት ድል አድርጋለች። ፓፒጋይ በአራተኛው ደቂቃ ባስቆጠረው ጎል የሴኔጋልን ድል መንገድ ሲያስጀምር የቡድን አጋሩ ላሚኒ ካማራ በ52ኛውና 86ኛው ደቂቃ ባስቆጠራቸው ተጨማሪ ጎሎች የሀገሩን ድል የማይናወጥ አድርጎታል። ሴኔጋል ከሁለት ዓመታት በፊት የተደረገው የአፍሪካ ሀገራት ዋንጫ አሸናፊ መሆኗ አይዘነጋም። በሌላ ጨዋታ ወጥረጎል አልጀራውያን የኳስ አፍቃሪን ያስፈነደቀ ቢሆንም አንጎላ በስልጣን ዲካሪኒ ፍጹም ቅጣት ምት ማቡሉ ከመረብ በማግናኘት የአውሮፓውያኑ 2019 ዘመን የአፍሪካ ሀገራት ዋንጫ ባለድል የሆነችው አልጀሪያ ጉዞዋን በድል እንዳጀመረች ገጥ ባንጻሩ አንጎላ ነጥብ እንድትጋራ አስችሏል። የአምስት ጊዜ የአፍሪካ ዋንጫ አሸናፊ ካሜሩንና ጊኒ የተፋለሙበት ሌላ ጨዋታ በተመሳሳይ አንድ ለአንድ በሆናቸው ውጤት ተጠናቋል። መሐመድ ባዮ በ10ኛው ደቂቃ ባስቆጠራት ጎል ጊኒዎች ቀድመው በጎል መዝገብ ላይ ስማቸው ማስፈር ችለዋል። ይሁንና ፍራንክ ማግሪ በ51ኛው ደቂቃ ጎል በማስቆጠሩ ካሜሩን ነጥብ ለመጋራት በቅታለች። ፉክክሩ ዛሬም ቀጥሏል። ዛሬ ቡርኪና ፋሶ ሞሪታኒያን በተጨማሪ ሰዓት ባገኘችው የፍጹም ቅጣት ምት እድል ተጠቅማ 1-0 አሸንፋለች። ለቡርኪና ፋሶ ጎሉን ያስቆጠረው በርትናን ትራውሬ ነው። የዘገባ እስከተጠናቀረበት ሰዓት ድረስ ቱኒዚያና ናሚቢያ እየተጫወቱ ይገኛሉ። ከነሱ በመቀጠል ደቡብ አፍሪካ ማሊን በአማዶ ጎን ኩሊባሊ ስታዲየም ትገጥማለች። የሁለቱን ጨዋታዎች ውጤትና አበይት ክስተቶች በገጾቻችን ላይ እናጋራለን።
የቱኒዚያ ጨዋታም በናሚቢያ አሸናፊነት ተጠናቋል። አድማጮቻችንና ተመልካቾቻችን እንግዲህ ለነበረን ቆይታ በጣም እናመሰግናለን። ሳስተናግዳችሁ አመሸሁት አስማማየሁ ነኝ። ከስቱዲዮ ያለውን ቅንብር ደግሞ ብርሃን ኃይሉ ነበረች። ዋና አዘጋጅ ጽዮን ግርማ ነበረች። አብራችሁ ስለነበራችሁ በጣም እናመሰግናለን። የምሽቱ ዝግጅታችን በዚህ ተጠናቀቀ። መልካም ምሽት።